ምስራጅ ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። በምሕረቱ ባለ ጸጋ የሆነ እግዚአብሔር አምላካችን እያንዳንዷን ቀን እየደገፈንና እየመራን ለዚህች ምሽት ደግሞ እንድንበቃ ፈቃዱ ሆኗል። እንደምን አመሻችሁ በጌታ የተወደዳችሁ ክብራን አድማጮቼ። እግዚአብሔር አምላካችን እናንተን በእያላችሁበት እኛንም በዚህ በሰላም ውስጥ ጠብቆን ደግሞ እንደገና ወደ ማዕዱ ጠርቶን ሰብስቦናል አንድ ላይ። በዛሬው ምሽት ክፍለ ጊዜ ጥናታችን እንግዲህ እንደ ተለመደው ተከታታዩን የዮሐንስ ወንጌል መጽሐፍ ጥናታችንን ከምዕራፍ 13 እንቀጥላለን ማለት ነው። በሚኖረን ክፍለ ጊዜ እግዚአብሔር አምላካችን ደግሞ ጌታ መንፈስ ቅዱስን አስተማሪውን ልኮ እንደሚናገረን እናምናለን። እስቲ በማስቀደም በዝማሬ ዝግጅታችንን እንጀምር። እኛ ጌታ ኢየሱስ ክርስቶስን ፊት ለፊት እያየን እጓዛለሁ እያልን ቃል ስንገባና በጠላት ላይ ስንፎክር ጠላታችን ዲያብሎስ ደግሞ ይናደዳል፣ መግቢያ መውጫውንም ያጣል፣ ተስፋ ይቆርጣል። ከጌታችን እጅ ማንንም ፈልቅቆ የሚወስደን የለም። እንጸልይ። ጌታ እግዚአብሔር አምላካችን ሆይ ልጅህን ጌታ ኢየሱስ ክርስቶስን ኖ የኛ መዳኒታ አድርገህ ስለሰጠህንና መስግነሃለን። በርሱ እንደገፋለን፣ በርሱ እንወጣለን፣ በርሱ እንገባለን። ጌታ ሆይ ክብር ተመስገን። አቤቱ መዳኒታችን ሆይ እንደ ልማድህ በመካከላችን ተገኝተ የቃልህን ምስጢር እንድትገላልጥልን እንጸልያለን። በዚህ ሰዓት ደግሞ ጌታ ሆይ በግል ሆኖ ራዲዮኑን ከፍቶ የሚያዳምጥህን በቡድንም ሆኖ የሚያዳምጡትን በቤተሰብም አንድ ላይ በመሆን ጌታዬ ሆይ ቃልህን ለማዳመጥ የቀረቡትን ሁሉ እንድትባርካቸው እጸልያለሁ። ጊዜውንና ሰዓቱንም ሁሉ ባርክልን። ስለ ዘላለማዊና ስለ ኃያሉ ስምህ እንለምናሃለን። አሜን። አድማጮች ባለፈው ምሽት ክፍለ ጊዜ ጥናታችን ዮሐንስ ወንጌል ምዕራፍ 12 ማጠናቀቃችን ይታወሳል። አይሁድና አዛብ ስለ ኢየሱስ የሰጡትን ምስክርነት በዚያ በምዕራፍ 12 ሰፋ አድርገን መመልከታችንም የሚታወስ። በዛሬው ምሽት ክፍለ ጊዜያችን ደግሞ የምናጠናው ክፍል የዮሐንስ ወንጌል ምዕራፍ 13 ነው። እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጉና የዮሐንስ ወንጌል ምዕራፍ 13 ን አውጡ። የዮሐንስ ወንጌል ምዕራፍ 13 አብይ መልእክት ወይም ሐሳብ ኢየሱስ የደቀ መዛሙርቱን እግር አጠበ የሚል ይሆናል። አብይ ሐሳቡ ኢየሱስ የደቀ መዛሙርቱን እግር ማጠቡን ያመለክታል። አሁን እንግዲህ አድማጮቼ ወደ አራተኛው የወንጌሉ ዋና ክፍል መጣን። መጀመሪያ ወንጌሉን መቅድም ተመለከትን። ያም የሚገኘው በምዕራፍ 1 ቁጥር 1 እስከ 18 ባለው ስፍራ ነው። ከምዕራፍ 2 እስከ ምዕራፍ 12 ድረስ የቃሉና የሥራዎቹን ምስክርነት አየን። ከምዕራፍ 2 እስከ 12 ድረስ ባለው ስፍራ የቃሉና የሥራዎቹን ምስክርነት አብረን ተመልክተን ነበር። አሁን ደግሞ ኢየሱስ ለምስክሮቹ የሰጠውን ምስክርነት ከምዕራፍ 13 እስከ 17 ባለው ስፍራ እንመለከታለን። አስተውሉ፣ በዚህ ምዕራፍ ኢየሱስ ለደቀ መዛሙርቱ የሰጠውን ምስክርነት ከምዕራፍ 13 እስከ 17 ድረስ እንመለከታለን። ወንጌሉን በሌላ መንገድ መከፋፈል ይቻላል። የመጀመሪያ 12ቱ ምዕራፎች ዋና ርዕስ ብርሃን የሚል ነው። ምዕራፎቹ ጌታ በሕዝብ መካከል ያደረገውን ይፋ አገልግሎት የሚገልጹ ሲሆን እርሱ ብርሃን ነው የሚል ሐሳብ አለባቸው። ጌታ ኢየሱስ በሰገነት በአንድ ክፍል ውስጥ ያስተማረውና ያደረገው ደግሞ ያውኑ ክፍል ዋና ሲሆን ርዕሱም ፍቅር ነው። እደግማለሁ፣ ጌታ ኢየሱስ በሰገነት በአንድ ክፍል ውስጥ ያስተማረውና ያደረገው ደግሞ ያውኑ ክፍል ሲሆን ዋና ርዕሱ ፍቅር ነው። የራሱ የሆኑትን ወደዳቸው። የወንጌሉ የመጨረሻ ክፍል ማለትም ከምዕራፍ 18 እስከ 21 የሚገኘው ደግሞ ስለ ሕይወት ይናገራል። ከምዕራፍ 18 እስከ 21 የሚገኘው ስለ ሕይወት ይናገራል። ሕይወት ጌታ ኢየሱስ ክርስቶስ ሊሰጥ መጣ። ያ ሕይወት ደግሞ በርሱ በራሱ ውስጥ ይገኛል። እኛ ሕይወት ያገኘነው በርሱ ሞት ነው የሚል አበይት ጉዳዮችን በውስጣቸው ይዘዋል። ጌታ ኢየሱስ አራት ታላላቅ ንግግር ወይም ትምህርት ሰጠ። ከነዚህም ሶስቱን ቀደም ብለን የማቴዎስ ወንጌል ጥናታችን ወቅት ተመልክተናል። የተራራው ስብከት ከምዕራፍ 5 እስከ 7፣ ምስጢር አዘል ምሳሌዎች ምዕራፍ 13፣ ምስጢር አዘል ምሳሌዎች በምዕራፍ 13፣ ስለ መንግሥተ ሰማያት በምዕራፍ 24፣ አሁን ደግሞ የምንመለከተው በሰገነት በአንድ ክፍል የተናገረው በዮሐንስ ምዕራፍ 13 እስከ 17 ባለው ስፍራ የሚገኝ ክፍል ነው። አሁን የምንመለከተው በሰገነት በአንድ ክፍል የተናገረው ከዮሐንስ ምዕራፍ 13 እስከ ምዕራፍ 17 የሚገኝ ክፍል ነው። ይህ ጌታ ካደረጋቸው ንግግሮች ሁሉ የሚበልጥ ነው። ንግግሩ ከሁሉም የረዘመ ሲሆን ዛሬ ለኛ ትልቅ ትርጉም አለው። ምክንያቱም ጌታ የራሱ የሆኑትን በሰገነት ወዳለው ክፍል ወስዶ አዲስ እውነት ገለጸላቸው። እስከ ዛሬ ነገሩ በእውነት አዲስ ሆኖ ይኖራል። እርሱን የሚመስል ነገር ከቶ የለም። በሕዝቡ መካከል ያደረገው አገልግሎቱ አሁን አበቃ። ሕዝቡ ደግሞ አልተቀበሉትም። አሁን ፍቅሩ በክርስትና ሕይወት ውስጥ እንዴት መኖር እንደሚገባን እንዲሁ የሚያደርግልን እንገዛ በእርሱና የእርሱ በሆኑት መካከል ያለው ንብረት አጠቃለው ይገልጽልናል። ጉዞ ወደ መስቀሉ ሞት ስለሆነ ለፈሪሳውያን ወይም የሃይማኖት መሪዎችና ለሮማ መንግሥት ምንም መልእክት የለውም። ይህ መልእክት የእርሱ ለሆኑት ብቻ ነው። ኢየሱስ የደቀ መዛሙርቱን እግር ስለ ማጠቡ የሚያወሳውን ክፍል ከዚህ ቀጥለን እንመለከታለን። አሁን ደግሞ ያልተለመደ ሁኔታ በዚህ ክፍል ይገጥመናል። ወገኖቼ፣ ወዳጆቼ፣ በዚህ ሁኔታ ብትገረሙ ወይም ብትደነግጡ ደስ ባለን ነበር። ይህን ታሪክ ደጋግመን ከመስማታችን የተነሳ አስደናቂ መሆኑ ይረሳል። ኢየሱስ ሰማያዊ ክብሩን ትቶ ወደዚህ ምድር መጣና የባሪያን ቦታ ወስዶ እግር አጠበ። ቀደም ብለን በተመለከትነው ምዕራፍ የኢየሱስ እግር ሽቶ እንደ ተቀባ አይተናል። በዚህ ደግሞ ጌታ የደቀ መዛሙርቱን እግር ሲያጥብና ያለን ምን አይነት ታላቅ ልዩነት ነው! አዳኙ በዚህ ዓለም ኃጢአት ማል ቢኖርም ምንም አይነት ርኩሰት ግን እንዳልነካ የታመነ ነው። ቅዱስ እንደሆነ ያለን ከነኖረ የሰው እግር ግለሰቡ የሄደበትን መንገድ ያሳያል። ወገኖቼ የኢየሱስ እግር ሽቱ ስለተቀባ መልካም መዓዛ ይሸታል። የደቀ መዛሙርቱ እግር መታጠብ ነበረበትና ጌታ ኢየሱስ እግራቸውን ሲያጥብ እንመለከታለን። ኢየሱስ እግራቸውን ያጠበው በውሃ ነበር እንጂ በደም አልነበረም። ይህን መረዳት ያስፈልጋል። ሰዎች በየጊዜው በጌታ ደም ታጥቦ መንጻት አስፈልጊ እንደሆነ ሲናገሩ ሰማለሁ። ይህም ለጌታ ክብርና ለመስጠት ነው። የእግዚአብሔር ልጅ ደም ከኃጢአት ሁሉ ያነጻናል። አንድ መስዋዕት አለ፣ አንድ ጊዜ በማቅረብ የሚቀደሱትን የዘላለም ፍጹማን አድርጓቸዋልና ይላል። ዕብራውያን ምዕራፍ 10 ቁጥር 14ን ተመልከቱ። ዕብራውያን ምዕራፍ 10 ቁጥር 14 እኔና እናንተ ወገኖቼ ኃጢአተኞችን ወደ ክርስቶስ ኢየሱስ በመጣን ጊዜ ከኃጢአታችን አንጽቶ በእግዚአብሔር ፊት ያቆመን ደሙ ነው። ይሁን እንጂ በእያንዳንዱ የክርስትና እርምጃችን ሁሉ ወደ እርሱ ቀርበን መንጻት እንዳለብን አንዘንጋ። በዚህ በዓለም ጉዟችን በኃጢአት ተደናቅፈን መውደቃችን አይቀርምና፣ ስለዚህ ጌታ የደቀ መዛሙርቱን እግር ያጠበው በዚህ ምክንያት እንደነበረ ከክፍሉ እንረዳለን። ጌታ የደቀ መዛሙርቱን እግር ያጠበበት ሦስት ዋና ዋና ምክንያቶች ተሰጥተዋል። እነዚህን ቀጥለን በየተራ እናያቸዋለን። እስቲ ቁጥር 1 እና 2ን ተመልከቱ። ኢየሱስን ከፋሲካ በዓል በፊት ከዚህ ዓለም ወደ አብ የሚሄድበት ሰዓት እንደደረሰ አውቆ ከዚህ ዓለም ያሉትን ወገኖቹን የወደዳቸውን እስከ መጨረሻ ወደዳቸው። ራትም ሲበሉ ዲያብሎስ በስምዖን ልጅ ባስቆሮቱ በይሁዳ ልብ አሳልፎ እንዲሰጠው ሐሳብ ካገባ በኋላ ኢየሱስም አብ ሁሉን በእጁ እንደሰጠው ከእግዚአብሔር እንደመጣ ወደ እግዚአብሔር እንዲሄድ አውቆ ከራት ተነሳ ይላል። የመጀመሪያው ምክንያቱ ኢየሱስ እግራቸውን ያጠበው ከዚህ ዓለም የሚሄድበት ሰዓት እንደደረሰ ስላወቀ ነበር። አስተዋላችሁ? ጌታ ኢየሱስ ክርስቶስ እግራቸውን ያጠበው የመጀመሪያው ምክንያት ከዚህ ዓለም የሚሄድበት ሰዓት እንደደረሰ ስላወቀ ነበር። አገልግሎቱን ግን እርሱ ወደ ሰማይ ካረገ በኋላም እንኳን ቀጥሏል። ራሱን ከወዳጆቹ ጋር አንድ አድርጓል። ዛሬ ደግሞ የደቀ መዛሙርቱን እግር አጠበ። ጌታ ይህን ዓለም ከነ ስርዓቱ ትቼ ሄዳለሁ ይላል። የምንኖርበት ዓለም በኃጢአት የተሞላ ዓለም ነው። ዛሬ የሚታየው የእግዚአብሔር ተቃራኒ የሆነና በእግዚአብሔር ምፍርድ ስር የተጣለ ስልጣኔ ነው። ከዚህ ዓለም መሄዱ ስለደረሰ ጌታ እግራቸውን አጠበ። ይህ የመጀመሪያው ምክንያት ነው ማለት ነው። ሁለተኛው ምክንያት ደግሞ የራሱ የሆኑትን ስለወደዳቸው ይህን አደረገ። ይህን ነጥብ ጻፉ። ሁለተኛው ምክንያት ጌታ ኢየሱስ ክርስቶስ የደቀ መዛሙርቱን እግር ያጠበበት ማለት ነው፣ የራሱ የሆኑትን ስለወደዳቸው ነው። እስከ መጨረሻው ወደዳቸው። የራሱ የሆኑትን ስለወደደ ወደ አብ ይሄዳል። የራሱ የሆኑትን ለማዳን ሞተ። የራሱ የሆኑትን እንደ ዳኑም ሊጠብቃቸው ይኖራል። ታላቅ አዳኝ አለን። ጌታ የተመሰገነ ይሁን ወገኖቼ። እሱ እስከ መጨረሻው ድረስ ይወደናል። እግዚአብሔር በዘላለም ፍቅር ይወደናል። ይህ ፍቅሩ ደግሞ ከፍና ዝቅ አይልም፣ አያወላውልም፣ ክረምትና በጋም አያውቅም። ዘወትር ለዘላለምም ያው ነው። ስሙ ለዘላለም የተመሰገነ ይሁን። ሦስተኛው ምክንያት ደግሞ ሌላ ግለሰብ ወደ ክፍሉ ስለገባ ነበር። ያልተጋበዘ እንግዳ ገብቶ ቦታ ያዘ። ስሙም ሰይጣን ይባላል። ተመልከቱ ወገኖች፣ በዚህ ሰዓት ውስጥ 13 ሰዎችን እናያለን። ሰይጣንም ገብቶ ስለነበረ 14 ሆኑ። ኢየሱስን አሳልፎ የመስጠት ሐሳብ በሰይጣን በኩል ወደ አስቆሮቱ ይሁዳ ልብ ገባ። ሰይጣን በክርስቶስ ሥራ ጣልቃ ሲገባ ግለሰቦችን ስለሚነካ ጌታ እንዲያጥባቸው ያስፈልጋል። ከእርሱ ጋር ኅብረት እንዲኖረን እርሱ አጥቦ እንዲያነጻን ያስፈልጋል። ይህ ሁሉ የተፈጸመው በፋሲካ በዓል እንደ ነበረ አስተውሉ። እራት ሲበሉ ሲባል ገና ተበልቶ ሳያልቅ ማለት ነበር። ይህ የጌታ እራት አልነበረም። ዮሐንስ እንዲያውም ስለ ጌታ እራት አልጻፈም። እንደዚህ ያለውን ታላቅ ታሪክ ዮሐንስ ለምን አልጻፈም? ምናልባት ሰዎች ጌታን ትተው ሥርዓቱን ብቻ እንዲያስቡ ፈርቶ ይሆናል። ጌታ ኢየሱስን ረስቶ ሥርዓቱን ብቻ ማሰብ ደግሞ ሌላ ችግር ያስከትላል። የጌታን እራት ከመቀበል ጋር ስለ ጌታ ማሰብ ይገባናል። የእግዚአብሔርን ቃል ሳያውቁና ጌታን ሳያስቡ የጌታን እራት መቀበል በረከት አያስገኝም። ጌታን በልብ ማሰብና ራቱን መቀበል ይሻላል። ምናልባት ዮሐንስ ታሪኩን ያልጠቀሰው በዚህ ምክንያት ሊሆን ይችላል። ወገኖቼ ቁጥር 3ን ተመልከቱ። ኢየሱስም አብሉን በእጁ እንደሰጠው ከእግዚአብሔርም እንደወጣ ወደ እግዚአብሔርም እንዲሄድ አውቆ ይላል። ለዚህ ቁጥር የተሻለ ትርጉም አብሉን ነገር ከእጁ እንደሰጠው ከእግዚአብሔር እንደወጣ ኢየሱስ ወደ እግዚአብሔር ተመለሰ ሊባል ይችላል። በዚያን ሰዓት ያን ያደረገው ወደ አብ የሚመለስበት ሰዓት እንደደረሰ ስላወቀ መሆኑ ተጠቅሷል። ይህም አስፈላጊ ነው። ከራት ተነሳ፣ ልብሱንም አኖረ፣ ማበሻም ጨርቅ ወስዶ ታጠቀ። በኋላም በመታጠቢያ ውሃ ጨመረ። የደቀ መዛሙርቱንም እግር ሊያጥብና በታጠቀበት ጨርቅ ሊያብስ ጀመረ የሚለውን ደግሞ ከቁጥር 4 እስከ 5 ባለው ስፍራ ላይ እናገኛለን። በውጪ የለበሰውን ልብስ አወለቀ። ይህም ማለት ድርቦ የነበረውን ኮታ አውልቆ ማበሻ ጨርቅ ወስዶ ታጠቀ ማለት ነው። ይህ አድራጎቱ መቼም እንግዳ ነገር ነው። ጌታ ያገልጋይን ሥራ መስራት ጀመረ። ያ የታጠቀው ያገልግሎት ማበሻ ጨርቅ ነበር። ጌታ እግራቸውን ለማጠብ ተዘጋጅቷል። በኦሪት ዘጸአት ምዕራፍ 21 ስለ ባሪያ የተደነገገ ሥርዓትን እናገኛለን። ዕብራዊ ባሪያ ጌታውን 6 ዓመት ያገለግላል። አስተዋላችሁ? ዕብራዊ ባሪያ ጌታውን ለስድስት ዓመት ያገለግላል። በሰባተኛው ዓመት ነጻ ሊወጣ ይችላል። በባርነቱ ዘመን አግብቶ ልጆች ቢወልድ ጌታው ሰውን ነጻ ይለቃል፣ ቤተሰቡን ግን አይለቅም። ያ ባሪያ ግን ነጻነቱን ትቶ አገልግሎቱን መቀጠል ይችላል። ጌታውንና ቤተሰቡን ከወደደ ከእነርሱ ጋር ሊቆይ ይችላል። ከዚያም ጌታው ጆሮውን በስቶ ያቆየዋል። ያም ባሪያ ሆኖ ለመቅረቱ ምልክት ነበር። ነጻ ወጥቶ ለመሄድ ቢችልም ስለ ፍቅር ነጻነቱን ትቶ ኖረ። ጌታችን ወዶ ወደዚህ ዓለም መጣ። ያገልጋይን መልክ ወሰደና አገለገለ። ይህን ሁሉ ያደረገው እኛን ስለ ወደደ ነው። በነጻ ወጥቶ ሊሄድ ይችል ነበር። ነገር ግን እኛን ለማዳን በመስቀል ላይ ሞተ። ይህም እኛ ከእርሱ ኅብረት እንዲኖረን መንገድ ሊከፍትልን ነው። እኛን ስለ ወደደ ጌታ አገልጋይ ሆነ። ከቁጥር 6 እስከ 7 ያለውን ተመልከቱ። አንዳንዶች ወገኖቼ በዚህ ጥቅስ መሰረት ይህ ነገር የጸጋ ምስጢር ስለሆነ እግር ማጠብን መለማመድ አለብን ይላሉ። ድርጊቱ መንፈሳዊ ትርጉሙን እስካልቀየረ ድረስ መለማመዱ ምንም ክፋት የለውም እላለሁ። አንዳንዶች ደግሞ ይህ ራሱን ዝቅ አድርጎ በማገልገል በኩል ታላቅ ምሳሌ ሆኖልናል ይላሉ። ይህም ትርጉም ትክክል ቢሆንም ጥልቀቱ በቂ አይመስለኝም። ጴጥሮስ በርግጥም ይህ ራስን ዝቅ አድርጎ አገልግሎት መስጠት እንደሆነ ብቻ ቆጥሮ ነበር። ሆኖም ጌታ እኔ የማደርገውን አሁን አታውቅም፣ በኋላ ግን ታውቀዋለህ አለው። ቁጥር 8ን ደግሞ እስቲ እናንብብ። ጴጥሮስም የኔ እግር ለዘላለም አታጥብም አለው። ኢየሱስም ካላጠብኩ ከኔ ጋር እድል የለም ብሎ መለሰለት ይላል። ጌታችንን ለጴጥሮስ ሲመልስለት ምን ማለቱ ይሆን? ካልታጠበ ሰው ጋር ኅብረት ሊኖር እንደማይችል ገለጸ። ጊዜው የፋሲካ በዓል ሲሆን ሞቱ በዚያ እንደሚሆን እየተናገረ ነበር። ከፋሲካ አራት ላይ ተነስተው እግራቸውን ማጠብ ጀመረ። ያም ትንሣኤውንና ወደ ሰማይ መመለሱን ያመለክታል። ጌታ የአገልግሎት ፎጣ ወይም ጨርቅ ታጥቆ ለእያንዳንዳችን ወገኖቼ ሆይ ካላጠብኩ ወይም ካላጠብኩሽ ከእኔ ጋር ድርሻ የለህም የለሽም ይለናል። የእርሱን ማገልገል ቀርቶ እርሱ ካላጠበ ከእርሱ ጋር ወንድሜ ሆይ ኅብረት ሊኖርህ አይችልም። ዛሬ ክርስቶስ እንዴት ያጥበናል? ጎልማሳ መንገዱን በምን ያነጻል? ይላል ቃሉ። ቃልህን በመጠበቅ እያለ መዝሙር 119 ቁጥር 9 ላይ ይናገራል። መዝሙር 119 ቁጥር 9ም በኋላ ተመልከቱ። እናንተ አሁን ስለ ነገርኳችሁ ቃል ንጹሐን ናችሁ ይላል ቁጥር 3 ላይ። ክርስቶስ ደግሞ ቤተ ክርስቲያንን እንደወደዳት ይልና ቀጥሎ በውሃ መታጠብና ከቃሉ ጋር አንጽቶ እንደቀደሳት ስለ እርሷ ራሱን አሳልፎ ሰጠ የሚለውን በኤፌሶን መልእክት ምዕራፍ 5 ከቁጥር 25 እስከ 26 ባለው ስፍራ ላይ እናገኛለን። ኤፌሶን ምዕራፍ 5 ከቁጥር 25 እስከ 26 ያለውን ተመልከቱ። ወገኖቼ አማኞችን የሚያነጻ የእግዚአብሔር ቃል ብቻ ነው። ኃጢአት ከሠራን በምንድን ነው የምንነጻው? በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው የሚለውን ቃል ደግሞ በአንደኛ ዮሐንስ ምዕራፍ 1 ቁጥር 9 ላይ እናገኛለን። አንደኛ ዮሐንስ ምዕራፍ 1 ቁጥር 9ን ተመልከቱ። ብዙዎች ኃጢአትን ቀላል ነገር አድርገው ይቆጥራሉ። ወዳጄ ሆይ እግራችን አካሄዳችንን ያሳያል። ሳንታዘዝለት ስንቀር ከጌታ መንገድ እንወጣለን። ይህም ኃጢአት ነው። መናዘዝ አለብን። ቁጥር 9ን እንይ። ስምዖን ጴጥሮስም ጌታ ሆይ እጄንና ራሴን ደግሞ እንጂ እግሬን ብቻ አይደለም አለው። መጀመሪያ ይሰውን ቢብሎ እግሮቹን ሰበሰበ። ጴጥሮስ ማለቴ ነው። ጌታ ካላጠብኩ ከኔ ጋር ህብረት የለህም ካለው በኋላ መልሶ ደግሞ እግሮቹን ዘረጋለት። ያውም ትልቁን ያሳ አጥማጅ እግሮች፣ እጆቹንም ሁሉ ጭምር ዘረጋ። ጠንካሮች ነበሩ። ራሱንም ዝቅ አደረገና እግሬን ብቻ አይደለም እጄንና ራሴንም እንጂ አለው ለጌታ። እስቲ ጴጥሮስ የሚያደርገውን ክርክር ባይነ ህሊናችሁ አስቡት። ስለ ህብረት ከሆነ ጴጥሮስ ሰውነቱ ሁሉ እንዲታጠብ ፈለገ እንጂ አንዳችም እንዲቀርበት አልወደደም። ቁጥር 10ን ደግሞ እንመልከት። ኢየሱስም የታጠበ እግሩን ከመታጠብ በቀር ሌላ አስፈልገውም፣ ሁለንተናው ግን ንጹህ ነው፣ እናንተ ምን ንጹሃን ናችሁ፣ ነገር ግን ሁላችሁ አይደላችሁም አለው። አሁን ደግሞ ያ ንጹህ ነው፣ እንደገና መታጠብ አያስፈልግም አለው። ይህ አባባል ስሜት አይሰጥም አይደለም እንዴ? የማይሰጥበት ምክንያት ደግሞ ሁለት የተለያዩ ቃላትን ስለተናገረ ነበር። የቃላቱን ልዩነት ግን ተርጓሚዎቹ በግልጽ አላሳዩም። ቃላቱ ግን የተለያዩ ናቸው። የታጠበ የሚለው ቃል ሰውነቱን ሁሉ የታጠበ ማለት ነው። ሰውነቱን የታጠበ ከእግሩ በስተቀር ሌላ መታጠብ አያስፈልግም ይላል። በዚያ ዘመን ሰውነታቸውን የሚታጠቡት ከህዝብ ጋር በተገኘው ቦታ ነበር። ከዚያም ነጠላ ጫማቸውን አድርገው ወደ ቤት ይመለሳሉ። ቤት ሲደርሱ በመንገድ የቆሸሸውን እግር የሚታጠቡት ውሃ ይቀርብላቸዋል። ገና እንደታጠቡ ከውሃ ወጥተው ቢመጡም ቤት ሲደርሱ መታጠብ አለባቸው። ጌታችን እዚህ ላይ የሚያስተምረን ወደ መስቀሉ በመጣንና ወደ ኢየሱስ በደረስን ጊዜ ታጥበን መንጻታችንን ነው። ይህ ሙሉ በሙሉ መታጠብ ማለት ነው። ይህም ዳግመኛ መወለድ ማለት ነው። በዚህ ዓለም ስንኖር ግን በሕይወታችን ጉዞ እንደገና እድፈት ይጠብቀናል። ወገኖቼ ሳንታዘዝ ቀርተን በኃጢአት እንወድቃለን። በትንሽ ኃጢአት ሳይበከል አንድ ቀን የሚውል ክርስቲያን አለ ብዬ አላምንም እኔ ወገኖቼ። የኃጢአት እፈት ያለብን ደግሞ ከእርሱ ኅብረት ሊኖረን እንደማይችል ይነግረናል። ስለዚህ የእግር መታጠብ በመሰለ ሁኔታ የተቋረጠውን ኅብረት ለመመለስ መንጻት አለብን። ከእርሱ ጋር ኅብረት አለን ብንል በጨለማም ብንመላለስ እንዋሻለን፣ እውነትንም አናደርግም። ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ኅብረት አለን፣ የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል የሚለውን ቃል በአንደኛ ዮሐንስ ምዕራፍ 1 ከቁጥር 6 እስከ 7 ባለው ስፍራ ላይ እናገኛለን። አንደኛ ዮሐንስ ምዕራፍ 1 ከቁጥር 6 እስከ 7 ያለውን በኋላ መመልከት ይቻላል። ወዳጆቼ እግራችን እንዲነጻ ከፈለግን አስቀድመን ኃጢአታችንን መናዘዝ አለብን። ኃጢአትን መናዘዝ ማለት ከእግዚአብሔር ጋር መስማማት ማለት ነው። ወዳጆቼ በዓለም ላይ ካሉ አስቸጋሪ ነገሮች አንዱ አንድን ሰው ከቅዱሳን መካከል ኃጢአተኛ መሆኑን ማሳመን ነው። አስተዋላችሁ? በዓለም ላይ ካሉ አስቸጋሪ ነገሮች አንዱ ከቅዱሳን መካከል አንድን ሰው ኃጢአተኛ መሆኑን ማሳመን ነው። ድንዛዜ፣ ግዴለሽነት፣ ፍቅር ማጣት የመሳሰሉ ሁሉ በጌታ ፊት ኃጢአት ናቸው። ብንናዘዝ እርሱ የታመነና ጻድቅ ነው፣ ይቅር ይላል። ይህም ብቻ አይደለም፣ እግሮች ታጥቦ እንዲነጹ ከፈለግህ ላዳኙ መስጠት አለብህ። ያም መታዘዝ ነው። በቃ ኃጢአት ሰርቻለሁ ጌታ ይቅር አለኝ ብለን ወጥተን ያንን ኃጢአት ደጋግመን መስራት የለብንም። አሳልፎ የሚሰጠውን ያውቅ ነበርና ሁላችሁ ንጹሐን አይደላችሁም ማለ ጌታ ኢየሱስ ክርስቶስ ይላል። ኢየሱስ ይሁዳ አሳልፎ እንደሚሰጠው አወቀ። ይሁዳ እንዳልታጠበ ያውቅ ነበር። በሌላ አነጋገር ይሁዳ ዳግም አልተወለደም ማለት ነው። ለዚህ ነበር ሁላችሁ ንጹሐን አይደላችሁም ያለው። ከቁጥር 12 እስከ 17 ያለውን ተመልከቱ። ክርስቲያን ወዳጆቼ ሆይ ዛሬ በሕይወታችሁ ደስታ ከፈለጋችሁ ወደ ጌታ ተመለሱና ተናዘዙ። ዛሬ በማኅበረ ምእመናን ወይም በቤተ ክርስቲያን ውስጥ ካለው ዋና ችግር አንዱ ይህ ነው። አእምሮአችን በቤተ ክርስቲያን መሠረተ እምነት ወይም ዶክትሪን ተሞልቶ እያለ እግራችን ይሸታል፣ ይቆሽሻል። አስተውሉ። ካልታጠበ እግር የበለጠ የሚሸት ነገር የለም። አንዳንድ ጊዜ ያምልኮ ስነ ስርዓታችንም ጥሩ ሽታ የማይሰጠው ከዚህ የተነሳ ሊሆን ይችላል። እግሮቻችን ሳይታጠቡ ቀርተው ጉባኤውን በሽታቸው ይበክሉታል። ለብዙ ሰዎች ክርስቶስን የማንሰብክበት ምክንያቱ ይኸው ሊሆን ይችላል። ከክርስቶስ ጋር ህብረት እንዲኖረን ከፈለግን መናዘዝ አለብን። ኢየሱስ ራሱ እግራቸውን እንዳጠበ እነርሱ ደግሞ እንዲተጣጠቡ አዟል። ይህ ምን ማለት ነው? እንዴት እንደምናደርግ ሐዋርያው ጳውሎስ በገላትያ መልእክቱ ይነግረናል። ወንድሞቼ ሆይ ሰው በማናቸውም በደል ሲገኝ መንፈሳውያን ይሆናችሁ፣ እናንተ እንደዚህ ያለውን ሰው በይዋት መንፈስ አቅኑት፣ አንተ ደግሞ እንዳትፈተን ራስህን ጠብቅ ይላል። ገላትያ ምዕራፍ 6 ቁጥር 1 መመልከት ይቻላል። ገላትያ ምዕራፍ 6 ቁጥር 1 አንድ ክርስቲያን ወንድም ኃጢአት ሰርቶ ከተገኘ መንፈሳዊ በሆነው ሌላ ወንድም አማካይነት ወደ ህብረት መመለስ አለበት። ወዳጆቼ ራሱን በመዶሻ መምታት፣ እርሱን መቃወምና ስሙን ማጥፋት፣ እግሩን ማጠብ አይደለም። እርሱን መመለስ ማለት እግሩን ሙልጭ አድርጎ ማጠብ ማለት ነው። በቤተ ክርስቲያን ውስጥ ብዙ የተለያዩ ስጦታዎች አሉ። ጥሩ ተናጋሪዎችና የሙዚቃ ሰዎችም አሉ። መንፈሳዊ እንቅስቃሴ ግን አይታይባቸውም። እግሮቻቸውም መታጠብ አለባቸው፣ መንጻትም ይገባናል እላለሁ። የክርስቲያን ወንድሞቻችንን እግሮች ከማጠባችን በፊት የክብር ጌታ እንዲያጥበን ያስፈልጋል። እድበታየብን ጊዜ ሁሉ ወደ እርሱ ቀርበን እንድንነጻ ያስፈልጋል። ዘማሪው አቤቱ መርምረኝ፣ ልቤንም ወቅ፣ ፈትነኝ፣ መንገዴንም ወቅ፣ በደልንም በእኔ ውስጥ ብታገኝ የዘላለምን መንገድ ምራኝ ይላል። መዝሙር 139 ከቁጥር 23 እስከ 24 ያለውን ተመልከቱ። መዝሙር 139 ከቁጥር 23 እስከ 24 ኃጢአት ሳይሰራ የነጋው ቀን የሚመሽበት ማንም ሰው በመካከላችን የለም። ስለዚህ ለጌታ ተናዘን መንጻት አለብን። ታጥበን የምንነጻው በእግዚአብሔር ቃል ነው። እግሮቻችን ይታጠቡ ዘንድ ለርሱ እንሰጣለን። ይህም ማለት ሁለንተናችንን ለርሱ እንሰጣለን ማለት ነው። አድማጬ ሆይ ከዚህ ህብረት ለአንድ ቀን እንኳን አትለይ። ኃጢአት አሸንፎ ከህብረቱ ውጪ እንዳደርግ ራስህን ጠብቅ። ከእግዚአብሔር ጋር መስማማት ይሻላል ወዳጄ። የተከበራችሁ አድማጮች እዚህ ምሽት ያዘጋጀነው የዛሬው ትምህርታችን በዚህ ያበቃል። ሰላም ነው።
አድማጮቻችን እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።